ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛውን ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በማስከተል አድዋና ሴቶች በሚል ርዕስ በአርሴማ መድህኑ የተቀናበረውን ፕሮግራም አሰምተን በመጨረሻም የሶሻሊስቱ ጠንቋይ ጉዳይ በሃማ ቱማ ተደርሶ በህይወት ታደሰ ከተተረጎመው መጽሐፍ የአፈንጋጭ ሞት በሚል ርዕስ የቀረበውን ትረካ አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ቢሮ ሰሞኑን ባወጣው መግለጫ በኢትዮጵያ 5.6 ሚሊዮን ህዝብ በረሃብና በችግር ላይ መሆኑን ጠቁሞ የ945 ሚሊዮን ዶላር እርዳታ በአስቸኳይ እንደሚያስፈልግ ገለጸ። ከህዳር ወር ጀምሮ በደቡብና በደቡብ ምስራቅ አካባቢዎች 578 ትምህርት ቤቶች ተዘግተው 228 ሺህ ህጻናት ትምህርት ያቋረጡ መሆናቸውንና ከነዚህም ውስጥ 163 ሺህ የሚሆኑት ከቀያቸው የተፈናቀሉ መሆናቸውን ገልጿል። በተያያዘ ዜና ከደቡብ ሱዳን እየተነሱ ወደ ሀገር ውስጥ በመግባት ጉዳት በሚያደርሱ ታጣቂዎች ምክንያት በጋምቤላ አካባቢ 3714 ሰዎች ከቤት ንብረታቸው መፈናቀላቸው ተዘግቧል። በሻቢያ ሰልጥነው ተልዕኮ ተሰጥቷቸዋል የተባሉ የቤኒሻንጉል ጉምዝ ነጻ አውጪ ንቅናቄ አባላት በአባይ ግድብ ላይ ጉዳት ሊያደርሱ ሲሞክሩ ተደመሰሱ በማለት የወያኔ አገዛዝ የሰጠውን መግለጫ ሻቢያ ሐሰት ነው ሲል አስተባብሏል። የሻቢያው የማስታወቂያ ኃላፊ ለዜና ማሰራጫዎች በሰጠው መግለጫ የወያኔን ክስ የፈጠራና ለሌላ ዓላማ የተጠነሰሰ መሆኑን ጠቅሶ ጥቃት ፈጸመ የተባለው ቡድን ስም ተሰምቶ የማይታወቅ መሆኑንም አብራርቷል። እስከዛሬ ከወያኔ በኩል ለሚቀርብበት ወንጀላ መልስ ሰጥቶ የማያውቀው ሻቢያ አሁን ምላሽ ለመስጠት የተገደደበት ምክንያት አጠያያቂ ነው ያሉት አዛቢዎች የህዝብን ትኩረት አቅጣጫ ለማሳት በሁለቱ ጸረ ኢትዮጵያ ኃይሎች የተጠነሰሰ ሴራ ነው ብለውታል። ቦርን ፍሪ የተባለው ድርጅት ባወጣው መግለጫ በኢትዮጵያ ብቻ የሚገኘውና የጠፋ በመሄድ ላይ የነበረው የተኩላ ዘር ሰሞኑን ቁጥሩ የመጨመር ፍንጭ የታየበት መሆኑን ገለጸ። በባሌ ተራራማ ቦታዎች ላይ ብቻ የሚገኘው ይህ የተኩላ ዘር ካለፉት 3 አመታት ጀምሮ ቁጥሩ በበሽታና በድርቅ እየተመናመነ ሄዶ ከ500 በታች በመውረዱ እስከናካቴው ዘሩ እንዳይጠፋ የሚል ስጋት የነበረ ሲሆን ሰሞኑን ከ60 በላይ የሚሆኑ አዲስ የተወለዱ የተኩላ ዘሮች በመታየታቸው ተስፋ ሰጥቷል ብሏል።
ሐሙስ የካቲት 23 ቀን 2009 ዓ.ም ተመረተ በዋሽንግተን ዲሲ እና አካባቢ የሚገኙ ሀገር ወዳድ ኢትዮጵያውያን በመሰባሰብ መቀመጫውን ዋሽንግተን ዲሲ ላይ ባደረገው በአሜሪካ የደቡብ አፍሪካ ኤምባሲ በመገኘት የተቃውሞ ደብዳቤያቸውን ለኤምባሲው ከፍተኛ ባለስልጣናቶች አቅርበዋል። በዋሽንግተን ዲሲ የጋራ ግብረኃይልና ሌሎች ሀገር ወዳዶች በደቡብ አፍሪካ በአሁኑ ሰዓት እየተካሄደ ያለውን ጸረ ስደተኛ አረመናዊ ተግባራትን የኮነነ ደብዳቤ አዘጋጅተው ኤምባሲው ድረስ በመሄድ በአሜሪካ የደቡብ አፍሪካ የፖለቲካ ክፍሉና ለሚሊተሪ አታሸው ጋር በመሰባሰብ ሰፊ ውይይትን አካሂደዋል። በተለይ ኢትዮጵያ ለደቡብ አፍሪካ ነጻነት ያደረገችውን ሁለንተናዊ ድጋፍ በማስታወስ ዛሬ ኢትዮጵያን ጨልሞባት በወያኔና በባዕዳን ትብብር ዜጎቿ መሄጃና መሸሻ አጥተው በተሰደዱበት ደቡብ አፍሪካ እየደረሰባቸው ያለው ችግርና ስቃይ አጉልተው ይህ ነገር አጽንቶ ተሰጥቶት በደቡብ አፍሪካ መንግስት ከለላና ጥበቃ እንዲደረግላቸው ሀገር ወዳዱ መልእክት አስተላልፈዋል። የደብዳቤው ዘት ለኢትዮጵያውያኖቹ ብቻ ሳይሆን ከሌላ ሀገር በተሰደዱ አፍሪካውያን በደቡብ አፍሪካ እየተወሰደባቸው ያለ ጸያፍ አረመኔ ተግባራት መቆም እንዳለበት ተቆርቋሪ ኢትዮጵያውያኖቹ በደብዳቤያቸው ላይ ገልጸዋል። የተሰጣቸውን ደብዳቤ በአስቸኳይ ለደቡብ አፍሪካ መንግስት እንደሚልኩ የአምባሳደሩ ተወካይ ለኢትዮጵያውያኖቹ ቃል ገብተዋል። ዛሬ በአፍሪካም በአረብ ሀገራትም በአውሮፓም በሌላው ቦታ የኢትዮጵያውያኖች ስቃይ ያከተም ዘንድ የስደት ምንጩ ይደርቅ ዘንድ ከመሰደድ ወያኔን ማስወገድ ግድ ይላል በማለት ያስተያየት ሰጪ ቁጥር በርካታ እየሆነ መጥቷል።
አድማጮቻችን፣ ለዛሬ አጠናቀርነው ዜና በዚሁ ይጠናቀቃል።
Yeah, I'm the one I'm the one.
ተዋክተው ያሸነፉበት ጦርነት አይደለም። በሀገሪቱ ካሉ ግዛቶች ሁሉ የተሰበሰቡ የበርካታ ብሔረሰብ ሴቶች በተለያየ ግዳጅ ጦርነቱን ተሳትፈዋል። አስተዋጽኦአቸውም ከስንቅ ዝግጅት ጀምሮ በውጊያው በቅስቀሳውም ዘርፍ ስለነበር
ያብዛኛዎቹ ተግባር ድርብ ነበር ማለት ይቻላል። ባድዋ ጦርነት የኢትዮጵያ ሴቶች ባዋጊነት ተሳትፈዋል። ጦር መርተው መድፍ አስተኩሰው ወታደራቸው አዋክተዋል። ቀን በውጊያው ማታ ከስንቅ ዝግጅት ሳይነጠሉ ረጅሙን የውጊያ ወራት አሳልፈዋል። ሴቶች ለአድዋ ጦርነት መዘጋጀት የጀመሩት ቀደም ብሎ ነበር። ከኢጣሊያኖች ጋር ጦርነት የማይቀር መሆኑ ሲረጋገጥ ወደ ዘመቻው የሚጓጓዝ የሸክላ ምጣድ፣ አክምባሎ፣ ድስትና ሌሎችም በብዛት እንዲሰሩ ታዘዘ። ለስንቅ የሚሆነውን ሴቶች ሲያዘጋጁ ከረሙ። ለዕለት ምግብ የሚሆነውን ቋንጣውን፣ በሶን፣ ድርቆሹን፣ ሌሎች ደረቅ ምግቦችንም ያዘጋጃሉ። ባደሩበት ድንኳን ሽሮውን፣ ድቁሱን አዘጋጁ። ለመጠጥ የሚሆነውን የጠላውን ድፍድፍ፣ ለጠጅ የሚሆነውን ማር እንዲሁ እየመጠኑ አዘጋጁ። ለቂጣ፣ ለእንጀራ የሚሆነውንም ዱቄት ለአያያዝ እንዲመች አድርገው አቀናበሩት። የሴቶች አገልግሎት የሚጀምረው ጉዞ የተጀመረለት ነው። በአድዋ ዘመቻ እንደተለመደው ሁሉ ዘማቹ ከየቤቱ በተነሳበት ዕለት ጀምረው በስራ ላይ ናቸው። ከከፍተኛ እስከ ዝቅተኛ መኮንኖች ድረስ እንደያቅሙ አብሮ የሚጓዙት ሴቶች ቁጥር በሚለያይም አገልግሎታቸው ተመሳሳይ ነው። ከመኳንንቱ ጋር የሚጓዙ ከሆነ ለአዛዦችና ለሰራዊቱ የሚቀርበውን ግብር፣ ለድርጎኛ የሚላከውን በዋዜማው ያዘጋጁ ለማግስቱ ያዘጋጃሉ። ሰፈር ሲደረግም ቀደም ብለው ደርሰው የያዙትን አሰናድተው ለግብር ያቀርባሉ። በቀረበውም ሰዓት ለማግስቱ ግብር የሚሆነውን ሲያዘጋጁ አድረው ጧት ጉዟቸውን ይቀጥላሉ። የጦር አዛዦቹና ወታደሮቹ የሚመገቡትን እንጀራና ባደሩበት ድንኳን 7-8 ምጣጥደው ሲጋግሩ ያደሩትን እንጀራ ለዚሁ በተዘጋጀው ሳጥን ቆልፈው ለሚጭነው ያስረክባሉ። የተጫነውም በማግስቱ ድንኳን እንደተተከለ ለግብር የሚቀርብ ነው። ዛሬ በነፋን ሰው ተከፍሎበታል ከደምና አካጥም ወጥቤቶችም ተራ ገብተው በየድንኳናቸው ሲሰሩ ያድራሉ። በማግስቱ ጉዞ ሲሆን አፍላል በሚባል እንደ ገንቦ ያለ የወጥ መያዣ በበቅሎ ተቀምጦ አንግበው ሲገሰግሱ ይውላሉ። የያዙትን አሙቀውና አስተካክለው ለቀዳሚ ግብርተኞች የሚያቀርቡት ነው። ቀዳሚዎቹ ሲበሉ በበቅሎ የሚጫነውን ትልቁን ብረት ድስት ጥደው ወንዶች ተሸክመው የሚጓዙትን የተመተረውን ስጋ ተረክበው ለሰራዊቱ የሚሆነውን ወጥ ሰርተው ለግብር ያደርሳሉ። ግብሩም እስከተጠናቀቀ እንጀራውን የሚጥሉት ወጡንም የሚያቀርቡት ሴቶች ናቸው። ጠላ ቤቶቹም በገንቦ የያዙትን ድፍድፍ አዘጋጅተው፣ ጠጅ ቤቶቹም በቀንድ የያዙትን ጠጅ የደረቀውን ማር አልሰው የላላውን አወፍረው ያዘጋጃሉ። ሰራዊቱ ምግቡን በልቶ እስኪጨርስ ተረኞቹ እንጀራቸውን መጋገር፣ ወጣቸውን ማፍላት ይቀጥላሉ። ይብዛ ይነስ እንጂ ከንጉሠ ነገሥቱ እስከ ታችኛው መልከኛ ድረስ ያለው ሥርዓት ተመሳሳይ ነው። ከሁለት እስከ አምስት ተከታዮች ያሉት እንኳን ቢሆን አንድ ሁለት ሴቶች አብረው ይዘምታሉ። የተያዘውን ዱቄት፣ እንጀራም ይሁን ቂጣ ጋግረው ወጥ ሰርተው የቀረበውን አብስለው ያቀርባሉ። እንዲህ ያደረጉ ዘመቻው አልቆ ወደ ቤታቸው እስኪመለሱ የዘማቹ ስንቅ አቅራቢ ሆነው ይቆያሉ። በጦር አስማችነት የሚታወቁት እቴጌ ጣይቱ በዚያ ጊዜ በሰራቸው የሚታዘዙ 3000 የሚሆኑ ተዋጊዎችና 4 መድፈኞች እንደነበሯቸው በርክሌ ጽፏል። በመቀሌውና ባድዋው ጦርነት አብሯቸው ከነበሩት ሌሎች ሴቶች ጋር ሆነው በጦርነቱ መካከል ተገኝተው አዋክተዋል። በተለይ ጄኔራል አልበርቶኒ ድል ከሆነበት እንዳኪዳን ምረት አካባቢ ደርሰው የሰሩትን ስራ ጸሐፊ ትዛዝ ወልደ ስላሴ ወልደ አረጋይ እንዲህ ሲሉ ጽፈውታል። እንዴት እንደቆምኩኝ ካፒታችሁ ዛሬ በኩራት በክብር በዚህ ጊዜ እቴጌ ጥቁር ጥላ አስይዘው አይነር ግቦን ገልጠው በእግሩ ሲሄዱ ነበር። ሴት ወይዛዝሩን የንጉሠ ነገሥቱ ልጅ ወይዘሮ ዘውዲቱ ደንገጡሮቹም ተከትሎ ነበር። የኋላው ሰልፍ እንደመወዝወዝ ሲል ባዩት ጊዜ ተናገሩ። አይዞህ አንተ ምን ሆነሃል? ድሉ የኛ ነው በለው አሉት። ሰውም የተናገሩትንና እቴጌን ባዩ ጊዜ ሴት ሲያጠና ወንድ መሸሽ አይሆንለትምና ጸጥ አለ። እቴጌም እንደ ጀግና ሆነዋሉ። የእቴጌም መድፈኞች እቴጌም በቆሙበት መልሰው ቢተኩሱ በመካከል የመጣውን የኢጣሊያ ሰልፍ አስለቀቁት። ንግስቲቱ እቴጌ ጣይቱ የመጀመሪያው ኢጣሊያ ድል ከሆነበት ላይ ቆመው የተከተለውን ሰው ወንዱ በቆት ሴቱ በገንቦ ውሃ ያዙ ብለው አዘው ለተጠማውና ለቆሰለው ውሃ ሲያጠጡዋሉ። እንኳን የኢትዮጵያ ሰው የኢጣሊያ ቁስለኛ እንኳን ከዚያ እቴጌ ካዘዙት ውሃ አልቀረበትም። በሆነ ጊዜ የአጼ ምኒልክ ሰራዊት ቁስለኛውን የኢጣሊያ ሰራዊት እያዘ ይመለስ ጀመረ። አጼ ምኒልክ ግን ገና ከጦሩ ገና አልተመለሱም ነበር። እቴጌም ሰራዊቱ ብዙ እየሆነ መመለሱን ባዩ ጊዜ ንጉሱ ሳይመለሱ የት ትሄዳላችሁ? የቆሰለውን ሰው እኔም ካለውበት አሳርፉት፣ እናንተም ተመለሱ ብለው አሳረፉት። የእቴጌ ምህት ወይዘሮ አዛለች ከሰልፉ አብራ የነበረችው ሰው እየገደለ የማረከ ሲመለስ ባየችው ጊዜ ተናገረች። አድዋ ቤት አለ፣ ጠጅህን ጮማህን ትሰህ ወዴት ትመለሳለህ እያለች ለፈፈችው። የሚኒሊክ ደግነት እንኳን ወንዱን ሴቱን መነኩሴውን አጀገናቸው። በአድዋ ጦርነት እቴጌ ጣይቱና አብረው የነበሩትን ሴቶች ማድነቅና ማጋነን ይገባናል። ብዙ ሊሲሰሩ ውለዋልና። በእውቀቴ ስዩም ካሜን ባሻገር በተባለው መጽሐፉ ላይ ስለ አድዋ ሴቶች በዋሉበት ሲል ከጻፈው ትንሽ ልቀንጭብ። ወንዶች ለብቻቸው የተሳተፉበት ጦር ሜዳ መኖሩ ያጠራጥራል። ሴቶች በአዋላጅነት ከነበራቸው ሚና የማይተናነስ ሚና በጦር ሜዳ ተጫውተዋል። እናቶቻችን በጦር ወቅት መሳሪያ ያቀርቡ ነበር፣ ምግብ ያቀርቡ ነበር፣ ሐሳብ ያቀርቡ ነበር፣ ልብ ያቀርቡ ነበር፣ ደስታ ያቀርቡ ነበር። ምኑ ቅጡ! ዘመናዊ ጠመንጃ ከመምጣቱ በፊት ሴቶች ከሰልና ጨው ወቅተው ባሩድ ያሰናዱ እንደነበር ያውቃሉ። ባሩድ ዳሄራ ይባላል። ሴቶች ተሰብስበው እንውቀጥ ዳሄራ፣ ክርክር አይቀርም ከራስ አዳል ጋራ እንዲሉ እናቶች። የመጀመሪያው የጦር መሳሪያ ፋብሪካ የእናቶቻችን ሙቀጫ መሆኑን ልብ እንበል። በነገራችን ላይ ይህን ግጥም ሴቶች የዘፈኑት ንጉስ ሚኒሊክ ራስ ከራስ አዳል ጋር ጦርነት ሊያደርጉ ሲሰናዱ ነው። ግጥሙ የዋዛ ግጥም አይደለም። የወቅቱን የፖለቲካ መስመር በስንኝ የሚተነብይ ነው። እንግዲህ ሴቶች በአንድ ሙቀጫ ዙሪያ ማህበረሰቡን ኬሚስት፣ ገጣሚና የፖለቲካ ተንታኝ ሆነው ማገልገላቸውን ልብ እንበል። የድሮ ወታደር እንደ ቅርብ ጊዜው ኮቾሮን በላስቲኩ ውሃውን በኮዳው ይዞ የሚዘንታል ነበር። ምግቡንና መጠጡን ከዚያው ከጦር ሜዳ ነበር የሚያገኘው። ብዙ ጊዜ ስለ ጦር ሜዳ ስናስብ ቶሎ የሚመጣልን ፉከራ፣ ሽለላ፣ የባሩድ ሽታ ወዘተ ነው። በጦር ሜዳ እንጀራ ሲጋገር ወጥ ሲሰራ ጠጅ ሲጣል ማሰብ ለአእምሮ የተለመደ አይደለም። ግና ከባሩዱ ጭስ በማይተናነስ መጠን የማድቤት ጭስ ታሪክ ሰርቷል። ትዕዛዝ ገብረስላሴ እንዲላል አጼ ምኒልክ ባዳራሹ እቴጌ ጣይቱ በልፍኝ ባለሟሎቿን ወይዛዝርቱን ይዘው ግብሩ አንድ ቀን ሳይጎድል ይዘምታሉ። ከዘመቻው ላይ ጠጁ ማሩ አለመጉደሉ ስለምንድን ነው ያልክ እንደሆነ ይህንን ታሪክ መመልከት ነው። በስድስት ድንኳን እንጀራው ሲጋገር ሲያድር፣ በአራት ድንኳን ወጡ ሲሰራ፣ ጠጁ በቀንድ በኮዳ ደግሞ 300 600 የሚሆን ገምቦኛ ሲቋስ ግብሩ ይጎድል አይንሰልፍ። የሆነ ሆኖ ሴቶቹ ግብሩ አንድ ቀን ሳይጎድል ያን ያህል ጊዜ ከጥቅምት እስከ የካቲት ከእንጦጦ እስከ አድዋ ሰራዊቱን መመገብ መቻል ከባድ መስዋዕትነት ነው። ለዚህ መስዋዕትነት ክብር ባንሰጥ የእናቶቻችን አጥብ ወስቴ ሆኖ ይወጋናል ይላል። የብል ሴቶች መላ ታሪክ ቀይሯል። ዝነኛዋ ምሳሌ እቴጌ ጣይቱ በመቀሌ ጦርነት ያቀረበችው የጦር ስልት። እቴጌ ከተለመደው የጦር ስልት ወጣ ብላ በጣሊያኖች አይበገር ምሽግ አቅራቢያ ያለውን ኩሬ በቁጥጥር ስር እንዲውል አዘዘች። መቀሌ ላይ ጣሊያኖች የተደፈሩት እንደ ንግስት ሳባ በውሃ ጥም ምክንያት ነው ማለት ይቻላል። በዘመነ ምኒልክ ከዘማች አዝማሪዎች አንጸባራቂ የነበረች ሌላ ሴት ነበረች። ዛሬ ግን የተረሳችው ጣዲቄ ትባላለች። ጣዲቄ በአድዋ ጦርነት የጀግኖችን ልብ ቆስቆሳለች። በአድዋ ድል ዋዜማና ማግስት ከተገጠሙ ግጥሞች መካከል የትኞቹ የእሷ እንደሆኑ ለማወቅ አልተቻለም። ግን ብዙ ቀስቃሽ ግጥሞች ከመግጠሟ የተነሳ ሐኪም መሬብ የተባለው ፈረንሳዊ ከዝነኛው የስፖርት የጦር ሜዳ ገጣሚ ከጥሬ አስዳር ያወዳድራታል። ጣዲቄ በአድዋ ጦርነት ላደረገችው አስተዋጽኦ ከሚኒሊክ ሽልማትና የወይዘሮነት ማዕረግ ተቀዳጅታለች። በተጨማሪም ጦርነት ካለ ምርኮ አለ። ምርኮ ብቻ ሳይሆን ሞትም አለ። ሞት ባለበት ደግሞ አልቃሽ ሴቶች ይኖራሉ። የሴቶች የቀብር ላይ እንጉርጉሮ የተዋጣለት ፍልስፍና ነው። ስለ ጥፋት፣ ስለ ሞት፣ ስለ ህይወት፣ ስለ እምነት የነበራቸውን አስተያየት የምናየው በሙሾአቸው ውስጥ ነው እያለ ይተነትናል። ጽሑፌን ሳጠቃልል ኢትዮጵያውያን ሴቶች የድሉ አንድ አካል ናቸው። በአድዋም ሆነ በሌሎች ግንባሮች ሁለገብ ትግል አካሂደዋል። ሴቶች ወኔ፣ መላ፣ ዘዴ፣ እቅድ፣ ጥንካሬ፣ ጉብዝናና ጽናት፣ ጽኑ እምነት አላቸው። ከላይ እንደተመለከትነው ሴቶች በአድዋ ጦርነት መጋቢ፣ አስተማሪ፣ ዘፋኝ፣ ዘማች፣ አዝማች፣ አልቃሽና ሌሎችንም በመሆን ሁለገብ ትግል አካሂደዋል። ስለዚህ የኛ የኢትዮጵያውያን መጠሪያ የሆነው የአድዋ ድል የኛም የሴቶች ድል ነው።
ከመጽሐፍት ዓለም
በመጽሐፍ ታለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ሶሻሊስቱ ጠንቋይ ጉዳይ ደራሲ ሐማቱማ 1985 ዓመተ ምህረት በህይወት ታደሰ ተተረጎመ 2007 ዓመተ ምህረት የአፈንጋጭ ሞት የሚሰነፍት ጠረን ከንቅልፍ ዋነቀው እስረኛው በተደጋጋሚ ቀሸት ውስጥ ነበር። ለበርካታ ተመልካቾች ንግግር ሲያደርግና እነሱም ሲጮሁበት ሲስቁበትና ድምጹም እንዳሰበው እነሱን ጸጥ ለማሰኘት ሊያምባርቀባቸው ሲሞክር አልታዘዝ ሲለው ሽታው የሚያፈን የበሰበሰ ሰውነት የሽንት የታፈገ ላብና የደረቅ ደም ሽታ ነበር። ያስቀያሚው ጠረን ምንጭ እሱ ራሱ መሆኑን ለመረዳት ትንሽ ጊዜ ወሰደበት። ብቻውን በጠባብ ክፍል ውስጥ ተጋድሞ ነበር። መሬቱ ቀዝቃዛ፣ ክፍሉም ጨለማ ነበር። ቆይቶ አይኖቹ ጨለማውን እየለመዱት መጡ። እንዲሁም የቆሳሰለው የውስጥ እግሩ እያመረቀዘ እንደነበር ተሰማው። በተንቀሳቀሰ ቁጥር እየጠበሰቀው የህመሙም ከበሮ በሰራ አካላቱ ይደለቅ ጀመር። የሰዓት አቆጣጠር ጠፍቶበታል። ቀን ይሁን ሌሊት ለምን ያህል ጊዜ በጠባቡ ክፍል በሲሚንቶ ወለል ላይ እርቃኑን እንደተኛ አያስታውሰውም። ሲሸና የሚቆጠቆጥ ህመም ብልቱ ውስጥ እየተሰማው እዚያው በተኛበት ሆኖ ሽንቱን ለቀቀው። ከሚሸተው የሰገራ ሽታ ቀደም ሲል እዚያው እንደተጸዳዳ አወቀና ሱሪም ይሁን የውስጥ ሱሪ ሳይለብስ እርቃኑን በመሆኑ እፎይታ ተሰማው። እያንዳንዱ የሰውነቱ ክፍል በህመም እየተርገበገበ ጣራው ላይ አፈጠጠ። ህመሙ አልነበረም ያን ያህል ያስጨነቀው፣ ውርደቱ ነበር ማንነቱን ድቅቅ አርጎ የሰባበረው። አይናፋር ሰው ስለነበረ እርቃኑን በእነዚያ ሁሉ በማያውቃቸው ጨካኝ ሰዎች ፊት መቆም አሳፍሮት ነበር። ኩሩ ሰው ስለነበረ በስቃይ በማልቀሱና ምህረትን በመለመኑ ራሱን ጠልቶት ነበር። የጋለውን የብረት ዘንግም በፊንጢጣው ሲያስገቡበት ህመሙ አልነበረም የጎዳው፣ ያጠቃላይ ሁኔታው ክብረ ነክነት እንጂ። ግን ይኩሉ ምንም ማለት እንዳልሆነ ወሰነ። ይችላል ይረዳዋል። ሰዎቹ ስራቸውን ነው እየሰሩ ያሉት። ግርፋትም ምንም ቢሆን እንግዲህ ያው ግርፋት ነው። ግን የፈሳቃቸው በመንጓጠጥ ተቃደር አረጋቸው መሳለቃቸው ያ ግልጽና የለየለት የነፍስ ግድያ ነበር። እንዴት ያላግጡበታል? ማን እንደሆነ አያውቁም ኖሯል? ባሰቡ ወደኋላ ወዳለፈ ጊዜ ወደዚያ ወደ ተወለደበት ሩቅ መንደር ነጎደ። ከሲታና ኮስማና እናቱን አያት። ሁሉ ጊዜ በፈገግታ የሚቀበለው የተሸበሸበው ፊቷ ታየው። ለሱ የነበራት ፍቅርና በሱ ላይ ያሳደረችው መተማመን ትዝ አለው። ተምረህ አንድ ቀን ታላቅ ሰው ትሆንና ምስኪኗን አሮጊት እናትህን ትንከባከበኛለህ ትለው ነበር ሁሉ ጊዜ። አምኗት ነበር። በውስጡ በጣፈንታው ታላቅ ሰው መሆን የአናሳና የዘገምተኛ ነፍሶች መሪ መሆን እንደሆነ ይስማው ነበር። ዩኒቨርሲቲ በገባበት አመት ነበር እናቱ የሞተችው። እሱም ታላቅ ሰው ለመሆንና ትንቢቷ እውን መሆኑን ለማረጋገጥ ታግሏል። ታታሪና ብሩህ ተማሪ ስለነበረ አብዛኛውን ጊዜ የክፍሉ አንደኛ ተማሪ በመሆን በትምህርቱ ብቁ መሆን ችሎ ነበር። ሁለተኛ በወጣበት አንድ ብቸኛ ጊዜም በንዴትና በሐፍረት አይኖቹ እስኪፈርጡ በማልቀሱ ደደቡ መምህሩ ከመጠን ያለፈ ጉጉት ነው ያለህ በማለት ተችቶት ነበር። ምንም አይነት የሰውነት እንቅስቃሴ ተግባራት ውስጥ አይሳተፍም ነበር። ነገር ግን የእንግሊዝኛ ቋንቋ ማህበር ሊቀመንበር ከመሆኑም በላይ በክርክር መድረክም ግንባር ቀደም ተሳታፊ ነበር። በእጁ መግባት የቻለውን መጽሐፍ ሁሉ እየተስገበገበ ያነብ ነበር። የቢቢሲን ሬዲዮ እያዳመጠና የዜና አንባቢዎቹን ያነጋገር ዘይቤ በማስመሰል እየተለማመደ የእንግሊዝኛ ቋንቋ ችሎታውን በከፍተኛ ሁኔታ አሻሽሎታል። በኋላ ላይ ጨቋኙን ስርዓት በመቃወም እንዲነሱ ለተማሪዎች ንግግር ሲያደርግ ብዙዎቹን ያስደመማቸው የተናገረው ፍሬ ነገር ሳይሆን የተዋበው የእንግሊዝኛ ዘይቤው እና ጥበብ የተሞላበት ቋንቋ ንግግር የማድረግ ክህሎቱ ነበር። በግቢው ውስጥ የገነነና በደህንነት ወኪሎች የታወቀ የዩኒቨርሲቲው ተማሪዎች መሪ ሆነ። አጭርና ቀጫጫ ሰውነት ቢኖረውም በኩራት ራሱን ቀና አድርጎ የሚንቀሳቀስ ሰው ነበር። ከመጀመሪያውም ክብሩን ጠብቆ በርቀት በፍጹም ቀዝቃዛነት ሳይሆን በቁጥብነት በዝምተኛነት ሳይሆን በመጠኑ ተጫዋች በመሆን ሁሌም ከተራ ሰዎች ተርታ በመሰለፍ ሳይሆን እንደ አመራር ነበር የሚያደርገው። ይህን ሁሉ የሚያደርገው ሆን ብሎ ዝናውን ለማግነን ነበር። ሌሎች ሰዎች ስለሱ ለነበራቸው አስተያየት ከልክ ያለፈ ይጨነቅ ስለነበር የፍቅር ግንኙነቶቹን ሁሉ በሚስጥር ነበር የሚያካሂደው። አመጸኛ ከነበሩትና እንደ እሳተ ገሞራ ይፈነዱ ከነበሩት ሌሎች የተማሪ መሪዎች ሁሉ ለየት ያለ ነበር። ኃላፊነት የሚሰማው እርጋታና ግርማ የተላበሰ ሰው ነበር። ብዙዎች የተረጋጋ ጨዋና ሊያወያዩት የሚችሉት አይነት ሰው አድርገው ይወስዱት ነበር። ንግግር የሚያደርግበት ስልት ግንፍል ግንፍል የሚያሰኘው ቢሆንም ማንም ሰው ይህንን ከባህሪ ወይም ከመርሆዎቹ ጋር አላያያዘውም ነበር። መሆንም ያለበት እንደዚያ ነው እያለ ያሰላስል ነበር። በውስጡ ሁሌም መረጋጋት ቁልፍ ነገር ሆኖ ይሰማዋል። መላው ሕዝብ ነፃ መውጣት አለበት። ነገር ግን ሕዝቡ እንደሱ ባሉ አዋቂ ሰዎች መመራት አለበት ብሎ ያምናል። ደሱ ባሉ ኃላፊነት በሚሰማቸው በአመራር የደስታ ከፍታ ጫፍና በነባራዊ እውነታው ዝቅተኛ ሸለቆ መካከል ያለውን አማካይ ቦታ በሚያውቁ ሰዎች ክፍት ሆኖ ብዙሃንን የሚያደርሰውን ልቦናና ሊሳካ የሚችለውንና የማይችለውን እየለየ ተግባራችንን ሁሉ በመናባዊ አስተሳሰብ ብቻ እንዳንመራ የሚከለክለንን አእምሮ አንድነት ወይ ባጭሩ ያእምሮና የልቦናን መዳበል የሚመርጥ ስለሚመስል እውነተኛ ፖለቲካ የሚለውን አባባል ይጠላዋል። በግልጽ አጋጣሚን ጠብቆ መጠቀምን ስለሚያመለክት አባባሉ አይስማማውም። በርካታ ጊዜ በንጉሱ ዘመን እስር ቤቶች ሲገባና ሲወጣ አሳልፏል። እንዲያውም አንድ ጊዜ ለመጠነኛ ግርፋት ተዳርጓል። ከእያንዳንዱ እስርም በኋላ ዝናው በሰፊው ገኗል። ልክ እንደ ሌሎች ሁሉ እሱም የተማሪ ፖለቲካ የትም የማያደርስ መሆኑን በማመን ከፍ ወዳለ ደረጃ እንዲያድግ በማድረግ አስፈላጊነት የፖለቲካ ፓርቲ በማደራጀትና የቼ ጉቬራን እና የማኦን ዱካ በመከተል ጫካ መመግባት ያምን ነበር። ነገሩ ሁሉ ቀላል እንደነበረና ገበሬው ሆ ብሎ ተነስቶ ነጻውጪዎቹን ያክብሮት ሰላምታ እንደሚሰጣቸው ማሰባችን ምን ያህል የዋህ እንደነበርን ሲል ለራሱ አሰበ። ካሰቡትም ለመድረስ ፓርቲ ለማደራጀት ሰዎችን ለመምረጥ ለማሰልጠንና ለማስተዳደር በተመረጡና በበቂ ሁኔታ ባልተጠኑ ቦታዎች ውስጥ አስርጎ በማስገባት እንኳን አመታት ነው የወሰደው። ከዚህ ሁሉ ግን እሱ ያስደሰተው ከፓርቲው መቋቋም በፊት ይደረጉ የነበሩ የክርክር መድረኮች ናቸው። የምሁራኑ የጸጉር ስንጠቃ ክርክር በደስታ ያሰክረው ነበር። ከዚያም ባብዮቱ ላይ የተሰየሙ ሊቃውንት አድርገው ራሳቸውን የሚቆጥሩትን ጎልማሳ አማጺዎች የሚያጣጥሉ መራርና አከራካሪ የሆኑ ጽሑፎችን ጻፈ። ዝናው ይበልጥ ናኘ። በአገር ውስጥና በውጭም ያሉ ተማሪዎች አማጺዎች ስሙን ያንሾካሹኩ ጀመር። ይፈራና ይከበር ነበር። እሱም የፈለገው ይህንኑ ነበር። የበሩ በኃይል ተበርግዶ መከፈት ሐሳቡን በታተነው። ራሱን ቀና ሲያደርግ ሙከራው በመላ አካላቱ የህመም ማዕበል አነሳበት። አቃሰተና ተመልሶ ተጋደመ። ሁለት ሰዎች እየተቻኮሉ ወደ ክፍሉ ገቡ። ወዲያውኑ የክፍሉን ሽታ በመጸየፍ ፊታቸው ተጨማደደ። አንደኛው እስረኛውን ከግሩ በኩል ሲይዘው ሌላው ደግሞ ከክርኖቹ ስር ያዘውና የሚያቃስተውንና የሚሸተውን እስረኛ ድንች እንደተሞላ ጆንያ ተሸክመው ከክፍሉ አውጥተው ደዛዛ አምፖሎች በተሰቀሉበት ጠባብ ኮሪደር ውስጥ ይዘውት ሄዱ። ሌላ በደብዛዛ ብርሃን የተሞላ ሁለት ወለሉ ላይ በብሎን የታሰሩ ወንበሮች፣ አንድ ወለሉ ላይ የታሰረ የብረት አልጋ እንዲሁም ሌላ ወንበርና ጠረጴዛ ያሉበት ክፍል ውስጥ አስገቡት። እስረኛውን ጠረጴዛው አጠገብ ያለው ወንበር ላይ ጠፍረው አሰሩትና በተጠንቀቅ ቁመው ከጠረጴዛው ጀርባ የተቀመጠውን ቀጭን ሰው ሰላምታ ሰጡ። ከዚያም በእጁ ምልክት አሰናበታቸውና ክፍሉን ለቀው ወጡ። እስረኛው ራሱን ቀና አድርጎ በሌላኛው የጠረጴዛው ጎን የተቀመጠውን ቀጭን ሰው ከማየቱ በፊት ጥቂት ደቂቃዎች አለፉ። ሰውየውም ፊቱ ላይ ምንም ስሜት ሳይነበብበት እየተመለከተው ነበር። ፊቱ እንደተረጋጋ ነው። የእስረኛውም ጠረን ምንም ያለው አይመስልም። በዚህ ሁኔታ ስላየው አዝናለሁ አለው ሰውየው። ድምጹም ከሰውነቱ ይበልጥ የቀጠነ ነበር። ስሜ ሻለቃ ተሾመ ይባላል። መከራህን እዚህ ላይ ላስቆምልህ ፈልጋለሁ። እኔ እናንተ የተማርን ሰዎች በመሆናችን የመጀመሪያ ደረጃ ምርመራውን የሚያካሂዱት አረመኔዎች ለዘላለም ሊያበላሹህ እንደሚችሉ እናውቃለን። ያ ደግሞ መሆን የለበትም። ምክንያታዊ እንደሆኑ ሰዎች ነው የምንነጋገረው። አንድ የምንስማማበት ነጥብ እንደምናገኝ እርግጠኛ ነኝ። ምንም ቢሆን አንተ ተራስረኛ እኮ አይደለህም። ያማጽነት የጀርባ ታሪክህ በሚገባ የሚታወቅ ከመሆኑም በላይ ቅን ሐሳቦችህንና አርበኝነትህን እንረዳለን። እስረኛው ምንም ባይናገርም አሁን አእምሮው እየጠራ ነው። ወጥመድ እየተዘጋጀለት እንደሆነ አውቋል። ግን መጨረሻ ላይ ሊያናግረው ሊከራከረው የሚችል ኃላፊ ያገኘ መስሎትም ተስፋ አድርጎ ነበር። ከተያዘ ጀምሮ ያጋጠሙት ሰዎች ከማሰቃየት በቀር አንድም ጥያቄ ሳይጠይቁት በሰውነቱ ላይ ስራቸውን ሲሰሩ የነበሩ በሰው ስቃይ የሚደሰቱ አውሬዎች ብቻ ናቸው። ሻለቃው ይህ ሁኔታ የፖለቲካ ፖሊሶችን የሚያማክሩት ምስራቅ ጀርመናዊ ባለሙያዎች ያስተዋወቁት የተለመደ አሰራር መሆኑን ሊነግረው ይችል ነበር። በጣም በሚፈለጉ እስረኞች በአስቸኳይ ከነሱ የሚፈለግ መረጃ ከሌለ በስተቀር ወዲያውኑ ምርመራ ሊደረግላቸው አይገባም። መርማሪዎችን ለማታለል የተዘጋጁ ናቸው። ስለዚህም በቅድሚያ ሚዛናቸውን ማሳት ያስፈልጋል። ያለ ጥያቄ በማሰቃየት ምህረት እየለመኑ ወደሚጮሁ አልቃሻ ነበሶች ዝቅ ማድረግ። ከዚያ በኋላ ምርመራ ይመጣል። ብዙ ፈረንጆችን ያናዘዘው ይህ የተሞከረ አሰራር እዚህም ውጤታማ ነው። ለአብዮቱ በከፍተኛ ደረጃ አስተዋጽኦ አድርገሃል። የድሮውን ስርዓት በቆራጥነት ታግለሃል። አሁን ግን ለውጥ መጥቷል። የተወሰኑ ቅር ያሉ ነገሮች እንዳሉ አውቃለሁ። ግን ሁላችንም ቅሬታ አለን። ወደ ኋላ የቀረች ሀገርና ጥንታዊ የሆኑ ህዝቦች ናቸው ያሉን። ምንም የፖለቲካ ባህልም ሆነ ዘመናዊ ሐሳቦች ዕውቀት የለንም። በጨለማ ውስጥ በዳበሳ እየሄድን ስህተት እየሰራን ከስህተታችን እየተማርን ቀስ በቀስ ነው መሰልጠን ያለብን። ሁላችንም የምንፈልገው ነጻነትና እድገት ነው። እዚህ ላይ እንስማማለን አይደል እንዴ? ሌላ ጊዜ ቢሆን እስረኛውን የሚያስቀው አይነት ሲቲት የሚል ድምጽ ነበር ያለው። ግን ድፍረቱ እንኳ ቢኖረው ለመሳቅ ቀርቶ ፈገግ ለማለት እንኳ ኃይል አልነበረውም። ዝም ብሎ አዳመጠው። አብዮቱ ቀጠለ ሻለቃው። አብዮቱ ብዙ ጠላቶች አሉት። ፊውዳሊስቶቹ በሰሜን ምዕራብ ገበሬውን እያሸበሩና እየገደሉ እየገነኑ እንደሆነ ታውቃለህ። ከአሜሪካና ከእንግሊዝ ኢምፔሪያሊስቶች ጋር ግንኙነት ያላቸው ሰው አገሪቱንና አብዮቱን ስለመጠበቅ ነው ማውራት ያለበት ወይስ ዴሞክራሲን በመጠየቅ አገሪቱን ማድማት ነው ያለበት? ከፓርቲ ተገንጥለ መውጣትህና ከመንግስት ጋር ስምምነት ለመፍጠር ጥሪ ማቅረብህ ትክክል ነው። እንረዳሃለን፣ እንደግፋለን። ሻለቃው ንግግሩን ቆም አድርጎ መልእክቱ የደረሰው መሆኑን ለማወቅ እስረኛውን ይመለከተው ጀመር። ስለ እስረኛው ማንነት ሙሉ ገለጻ ተደርጎለታል። ለራሱ ትልቅ ግምት ያለው ጉጉ ሰው እንደሆነ፣ ፈጣን፣ ብሩህ፣ ብዙ ያነበበ፣ አጋጣሚዎቹን ከመጠቀም ወደ ኋላ የማይል፣ ነገሮች ከተበላሹ ግን ወኔ ቢስ እንደሆነ፣ ለማታለል የሚደረግ ያልተራቀቀ ሙከራ ሳታስመስል አሞካሸው ብሎታል። ገለጻውን ያደረገለት ሰው ተከራከረው። ደስታ ስለሚሰጠው እንዲያውም ሊያሳምን ይሞክራል። የምትረዳው መሆኑን አክብሮትህን ግለጽለት። አዋቂ መሆኑን ንገረው። ተፈካካሪዎቹን የደነዙ ደደቦች እንደሆኑ አድርገህ ዝቅ ዝቅ አድርግለት። ከዚህ በላይ ሻለቃ ተሾመ እስረኛው ከተደበቀበት ቦታ አንድም ጥይት በከበቡት ወታደሮች ላይ ሳይተኩስ እንደተያዘ ተነግሮታል። ላለመያዝ ሲሉ የሳይናይ እንክብሎች እንደሚወጡት ራሳቸውን ከፎቅ እንደሚወረውሩት፣ ጸረ ተባይ መድኃኒት እንደሚጠጡት ወይም በሽጉጥ ራሳቸውን እንደሚገድሉት እንደሌሎቹ አክራሪዎቹም ራሱን ማጥፋት አልሞከረም። እስረኛው ሞትን የመጋፈጥ ወኔ የለውም። ለራሱ ያለው ከፍተኛ ግምት ግፋቢል በሕዝብ ፊት ፍርድ ቤት ቀርቦ እንደ ካስትሮ ታሪክ ነው ነጻ የሚያወጣኝ የሚል ታሪካዊ ንግግር የሚያደርግበት እድል እንደሚሰጠው ነው የሚያምነው። እስር ቤት ውስጥ ያለበትን ሁኔታ እንደ አገራዊና ዓለም አቀፋዊ የተቃውሞ ተምሳሌነት ነው የሚመለከተው። ዓለም ሁሉ እንዲፈታ ጥሪ ሲያቀርብና መንግስትም እስር ቤት እንዳያቆየው ሲያፈር እንዳይለቀው ደግሞ ሲፈራ ነው የሚታየው። ከለጻውን ያደረገለት ሰው ሲደመድምም እስረኛው በደህንነት ክፍል ውስጥ ያሉትን የሁለቱን መረጃ አቀባዮቹን ስም እንዲያሳውቅ ለተደለለውና ለተታለለው ይገባል። ራሱን ከፍ አርጎ የሚያይ ቦቅቧቃ ቂል ነው ብሎታል። ገለጻውን ያደረገለት ሰው ሲደመድምም እስረኛው በደህንነት ክፍል ውስጥ ያሉትን የሁለቱን መረጃ አቀባዮቹን ስም እንዲያሳውቅ ለተደለለውና ለተታለለው ይገባል። ራሱን ከፍ አርጎ የሚያይ ቦቅቧቃ ቂል ነው ብሎታል። ማውራት ትችላለህ? ሻለቃ ተሾመ ጠየቀው። እስረኛው ራሱን ነቀነቀና ህመሙ ጭንቅላቱን ሲወቅረው ሰውነቱ ተሸማቀቀ። ተረጋጋ አለው ሻለቃው በታሰበበት የመጨነቅ ቅላጼ። ለምን? እስረኛው ማውራት ያሰበውን ያህል ከባድ እንዳልነበረ ገባው። ምላሱ ከብዶት ነበርና አሁን በእርግጠኝነት የተወሰኑ ጥርሶቹ እንደወለቁ አወቀ። ለምን ሻለቃ ተሾመ ጠየቀው። ይሄ ሁሉ ስቃይ ለምን? ጭካኔ ለምን አስፈለገ? ደደብነት ነው አለ አጭበርባሪው ሻለቃ። ግራ የሚያጋቡ ትዕዛዞች። የደበደቡ ሰዎች የተሰጣቸውን ትዕዛዝ ተግባራዊ እያደረጉ ብቻ ነበር። ትዕዛዞቹን የሰጡት ደግሞ ሞኞች ናቸው። ሁሉም የነዚያ ስራ ነው። ሻለቃ ተሾመ ከመንግስት ጋር ወዳጅ የሆነውን ቡድን ስም ጠራለት። በሽብር ዘመቻው ወቅት የወንጀለኛነትና በሰዎች ስቃይ የመደሰት ሚና የነበረውንና በሁሉም ወገን ይጠላ የነበረውን ቡድን ይፈሩሃል። ከመንግስት ጋር ስምምነት ላይ እንድትደርስ አይፈልጉም። አንድ ጊዜ አንተ ከተደበቅክበት ከወጣ በኋላ እነሱ አላስፈላጊ መሆናቸው ይታወቃል የሚል ስጋት አላቸው። አንተና ያንተ ችሎታዎች በደንብ የታወቃችሁ ናችሁ። ድሮም አውቄዋለሁ አለ እስረኛው ለራሱ። ቦቅቧቃ ቀናተኛ ውሾች፣ የምዕራብ አውሮፓ የመጠጥ ሱሰኞች አጋጣሚን ለመጠቀም ህልማቸው እሱን ስጋት ሆኖ ስለታያቸው ከመጀመሪያውም ጠልተውታል። ለአስርት ዓመታት ራሳቸው ላይ ከጣሉት ስደት ሲመለሱ ስርዓቱ ላይ ራሳቸውን እንደ አልቅት አጣብቀው ግልጽ ጥገኝነታቸውን በተራቀቀ ምክር ሸማ ለመሸፋፈን ሲሞክሩ ቆይተዋል። ግን እውነተኛ ማንነታቸውን ምንም ወኔ፣ ምንም ራዕይ፣ ምንም ፍትሐዊነት የሌላቸውና ስልጣን የተጠሙ ደደቦች መሆናቸውን ለማሳየት ጊዜ አልፈጀባቸውም። ወደ ነፍሰ ገዳይነት ተቀይረዋል። የሽብርን ተገቢርነት የሚያብራሩ ጽሑፎች ለማውጣት የሶርቦን እና የኦክስፎርድ ትምህርታቸውን ተጠቅመዋል። ምሁራዊ ልፍስፍስነት የሌለባቸው መሆኑን ያረጋገጡና ከወንዶች ተርታ የተሰለፉ መስሏቸው ሰዎችን በአረመኔያዊ ሁኔታ የማሰቃየት ሂደት ውስጥ በግላቸው ተሳትፈዋል። የምሁርነት ካባ የለበሱ ነፍሰ ገዳዮች ፖለቲካ ሽርሙጥና የመሰላቸውና እንደዚያው የጣማቸው ፖለቲከኞች ስላንተ አሉባልታዎችንና ወንጀላዎችን ፈጥረው የመጀመሪያ ደረጃ ምርመራህን ያጣደፉት እነሱ ናቸው። የእስረኛውን ስምምነት እንዳገኘ ሲገባው ሻለቃው ቀጠለ። ቅናት ነው እንዲህ የሚገፋፋቸው። እኛ ሰራዊቱ ውስጥ ያለነው በፍጹም አንወዳቸውም። የሆነ ጊዜ ላይ ተጠቅመንባቸዋል። በአሁኑ ሰዓት ግን አውጥተን ልንጥላቸው ይገባል። ደግሞ ቃል ገባልሃለሁ፣ እናደርገዋለን። በሻለቃው በኩል ይችኛዋ ነገር እንኳ ባዶ ዛቻ አልነበረችም። ከአስተማማኝ ምንጮች በሰዎቹ ላይ ጫና ለማድረግ ዝግጅቱ እንደተጀመረ ሰምቷል። ሰዓት አልቆባቸዋል። ይቅርታ ጠይቀሃለሁ አለ ሻለቃው። እንዲህ አይነቱ ነገር ሁለተኛ አይደገምም። ለጥቂት ቅጽበቶች ጉዳዩን አንጠለጠለው። እዚያ ደግሞ ቀጠለ። ይሁንና ሁሉም ነገር ባንተ ነው የሚወሰነው። እስረኛው ዝም እንዳለ ቀረ። ለቅጽበት አይን ላይን ተገናኙና ሻለቃው ተአምራዊ በሆነ ሁኔታ በግራፊዎቹ ያልተነኩትን የእስረኛውን አይኖች ተመለከታቸው። ባዶ፣ ምንም ሕይወት የማይታይባቸው፣ ምንም መልእክት የሌላቸው ነበሩ። ይህ ሁኔታ በገለጻው ወቅት እንዳልተነገረው እያስታወሰ ሰውየው አረመኔ ለመሆን ብቃት ያለው ሰው ነው ሲል ሻለቃው ደመደመ። የድሮውን ቦታ እንትተህ የእኛን ወገን እንድትቀላቀል እንፈልጋለን አለው። እስረኛው የመንጋጋውን ጡንቻዎች ጭብጥ ዘርጋ ሲያደርግ ተመለከተ። በፍጥነትም የሰራውን ግልጽ ስህተት ለማረም ተንቀሳቀሰ። የምታምንባቸውን መርሆዎች ሁሉ መተው አለብህ ለማለት ፈልጌ አይደለም። አድርገሃል እንደተባለው ከፓርቲህ በመለያየት እርቅ እንዲወርድ ጥሪ በማቅረብ ለጋራ ጥቅም ከመንግስት ጋር አብሮ በመስራት ራስህን ነፃ እንድታደርግ ነው የምንፈልገው። ምን ምን ሁኔታዎች እንዳሟላ ነው የምትፈልጉት? እስረኛው ጠየቀ። ሻለቃው ይህ ቀጥተኛ ጥያቄ ሲቀርብ ሰውነቱ ሽምቅቅ አለ። የተነገረው እስረኛው የቃላት ጋጋታ የሚወስድ ለፍላፊ እንደሆነ፣ ረቂቅ በሆኑ ጽንሰ ሐሳቦች ላይ ብዙ ጊዜ እንደሚያጠፋ፣ ቀጥተኛ ጥያቄዎችንና በቃሉ መታሰርን የሚሸሽ እንደሆነ ነው። ሁኔታዎች ምንም የሚከብድ ነገር የለውም፣ መሟላት ስላለባቸው ብቻ የሚደረጉ ነገሮች ናቸው። ተሸሽገህ ረጅም ጊዜ ነው ያሳለፍከው። ታዋቂ ሰው እንደመሆነ መጠን አሁን በግልጽ ስትንቀሳቀስ ያው አንዳንድ ማብራሪያ ሊያስፈልግ ይችላል። እኛም የምትሰጣቸው ማብራሪያዎች ለአንድነትና አብዮታዊ መንግስቱን ለመደገፍ ጥሪ የሚያቀርቡ እንዲሆኑ እንፈልጋለን። ይህንን እንደ ግለሰብ እንድቀበል ነው የሚፈለገው ወይስ መንግስት እንደ ቡድን ነው የሚወስደን? እንደ ቡድን ህልውናችንና ሚናችን ምን ይሆናል? አለ እስረኛው። ሻለቃው ለዚህ ጥያቄ ተዘጋጅቷል። ገለጻ ያደረገለት ሰው እስረኛው ስልጣን ይፈልጋል፣ የራሱንም አስፈላጊነት አጋኖ ነው የሚያስበው ብሎታል። ያስፈለገውን ሁሉ ቃል ግባለት የሚል አቅጣጫ ነበር ለሻለቃው የተሰጠው። በእርግጥ ቡድናችሁን እንደ አንድ የፖለቲካ ኃይል ነው የምንወስደው። ሻለቃው ዋሻው። ሰፊ ተከታዮች እንዳሏችሁ ስለምናውቅ አገሪቱን ለመገንባት የበኩላቸውን አስተዋጽኦ እንዲያደርጉ እንፈልጋለን። በአሁኑ ሰዓት 5 የፖለቲካ ቡድኖች በግንባር ተደራጅተው እንደሆነ አገሪቷን እየመሩ ያሉት ታውቃለህ። ያንተም ቡድን እንደኩያቸው ይቀላቀላቸዋል ማለት ነው። ምን ማረጋገጫዎች አሉኝ? አንተ የግንባሩ ፖለቲካ ኃላፊ ትሆናለህ። ነገሩ ሁሉ በብዙሃን መገናኛ ይነገራል። የጊዜያዊ አስተዳደሩ ሊቀመንበር ሊያገኝህ እንደሚፈልግ ፍላጎቱን አሳውቋል። ተከታዮችህም ተገቢ የሆኑ ቦታዎችን እንዲይዙ ይደረጋል። ነገር ግን ያው ጊዜው ሲደርስ ስማቸውን ማወቅ ያስፈልገናል። እኔ ከመጀመሪያውም ስጠይቅ የነበረው እኮ ይህንኑ ነው አለ እስረኛው። ሻለቃው በፎይታ ተነፈሰ። እንዲህ በቀላሉ አንድ ፍንጭ ታየ ማለት ነው። የስቃይና የቃል ኪዳን ጥምረት እንከን የለሽ እንደሆነ አሁንም ተረጋገጠ አለ ሻለቃው በልቡ። ማርና ሬት የሚሉት የኖረ አባባል ማለት ነው። ያው አሁን ግን ሬቱን አስቀድሞ ከዚያ ማሩን ማቅረብ ነው የተደረገው። ሳንግባባ ቀርተን እኮ ነው አለ ሻለቃ ተሾመ። እጆቹን አንስቶ ክፍሉን በሞላ አመላከተው። ይሄ ክፍል አሁን ሙሉ በሙሉ አላስፈላጊ ነው። ሰው ለምን ይሰቃያል? ላብዮቱ ግን ያስፈልገዋል። በርካታ ጠላቶች ስላሉን ማለት ነው። ወዳጆቻችን ግን እንደዚህ አይነት ቦታ መገኘት የለባቸውም። ይህን ነው እኛ የምንለው። አንተም የአብዮቱ ወዳጅ ነህ፣ እንዲያውም ከዚያም በላይ ከዋናዎቹ አብዮተኞች አንዱ ነህ። አንተን ወይም ሌሎችን መግረፍና መግደል የሚያሳፍር ነገር ነው። እስረኛውን ማሞካሸቱ ለተጨማሪ ጥቂት ሰዓታት ቀጠለ። በመጨረሻም እስረኛው መመም ቢያሰቃየው ፈገግታ ማሳየት እንዲሁም ሻለቃውን በስሙ እየጠራ ማናገር ጀመረ። ሻለቃውም በሚገባ ስለተወጣው ኃላፊነት ራሱን ይበል ማለት ጀመረ። እስረኛውም መጨረሻ ላይ የሚፈልጋቸውን ነገሮች በማግኘቱ እርካታ ተሰማው። ተቀባይነት፣ ስልጣን እንዲሁም እነዚህን የሚያጅባቸውን እውቅና። በቀጣዮቹ ቀናት እስረኛው በደህንነት ክፍሉ ወደ ተያዘ ምስጢራዊ ቪላ ቤት ተዛወረ። በዚያም ተቀምጦ ምግብና ልብስ ተሰጥቶት ተገቢው ሕክምና ተደረገለት። ሬዲዮ ያዳምጣል፣ ቴሌቪዥን ይመለከታል። ውጪ የቆሙት ጠባቂዎቹም በሻለቃው እንደተነገረው እስካሁን ከመንግስት ጋር እየታገሉ ከነበሩትና እሱን እንደ ከሃዲ ከቆጠሩት በድሮ ፓርቲ ውስጥ ከነበሩት ጓዶቹ ሊጠብቁት እንደሆነ ተነግሮታል። ከሻለቃው ጋር ከተገናኘ ከሶስት ሳምንታት በኋላ እስረኛው በቁልፍ ቦታዎች ላይ ሹመት እንዲሰጣቸው የሚፈልጋቸውን ተከታዮቹን ስም ዝርዝር ሰጠ። ከተዘረዘሩት ስሞች መካከል በደህንነት ፖሊስ ውስጥ የሚገኙ ሁለቱ መረጃ አቀባዮቹ ስሞች ይገኙበታል። በፖሊስ ኃይል ውስጥ የፖለቲካ ክፍል ኮሚሳሮች ሆነው እንዲሾሙ ፈልጎ ነበር። የስም ዝርዝሩን አሳልፎ በሰጠ በሶስተኛው ቀን በውድቅት ሌሊት ወታደሮች መጥተው በመኪና ከከተማ ውጭ ወሰዱት። አንድ ትልቅ ሰው ለመገናኘት ብለው ስለነገሩት ሊቀመንበሩን ለማግኘት እንደሆነ ተስፋ በማድረግ አቀራረቡንና ንግግሩን አዘጋጃጀ። ከከተማው ክልል ጥቂት ደቂቃዎች እንደተጓዙ ወታደሮቹ እስረኛውን ከመኪናው ላይ ጎትተው በማውረድ ረሸኑት። በሚቀጥለው ቀን ጋዜጦቹ የአፈንጋጩና አድሃሪውን ሰው መረሸን የሚያውጅ ይፋ ዘገባ ይዘው ወጡ። ፍርድ ቤት ቀርቦ ጥፋተኛ ሆኖ በመገኘቱ ተፈርዶበትና ፍርዱም በሊቀመንበሩ ተረጋግጦ ቅጣቱ ተፈጽሟል ይል ነበር። ሻለቃ ተሾመ ዘገባውን የተረሸነውን እስረኛ ባነጋገረበት ደብዛዛ ክፍል ውስጥ ሆኖ ጮክ ብሎ አነበበው። ችኮ ሰው ነበር አለው። ከፊት ለፊት ወለሉ ላይ በብሎን የታሰረው ወንበር ላይ ተቀምጦ የነበረውን አዲስ እስረኛ ጽንፈኛ የሆኑ አስተሳሰቦቹን እንዲተውና ምክንያታዊ እንዲሆን ላደርገው ሞክሬ ነበር። በጣም ጉጉ ሰው በመሆኑ ራሱን ለጥፋት የዳረገ ሰው ነው። እምቢ ስላለ የደረሰበትን ያው ያየኸው ነው። መገደል ነበረበት። መጨረሻው እንደሱ እንዲሆን ትፈልጋለህ? በግርፋት ሂደት ሰውነቱ የተቆራረጠው አዲሱ እስረኛ ሻለቃ ተሾመ ላይ ተፋበት። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።